ይህ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው።
በ19 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ ነሐሴ 28 ቀን 2010 ዓ.ም ፕሮግራማችን ጀመረ።
ተፈናቃይ ባለሀብቶች ለወደመ ንብረታቸው ካሳ ጠየቁ።
የታሳወቁን አንደኛ ካሳ እንዲከፈለን ለባንኮች ደግሞ መመሪያ የምናገኘው ካሳ ምንድን ከሆነ እንዲከፈለን ካሳ እስኪከፍል ድረስ ለባንኮች መመሪያ እንዲሰጥ ምን ነው እና እስካሁን ድረስ ለባንኮቹ የሚሰጠ መመሪያ
ከተፈናቃዮቹ አንዱ ናቸው። ዝርዝሩ በእለቱ አብይ ርዕስ ይቀርባል።
ሌሎች ወቅታዊ ቅንብሮችም ተካተዋል። በዛሬው ፕሮግራማችን አብራችሁን አምሹ።
ጤና ይስጥልን፣ እንደምን አመሻችሁ አድማጮቻችን።
የዛሬ ሰኞ ነሐሴ 28 2010 ፕሮግራማችን ይዘን ቀርበናል። የምናስተናግዳችሁ አዲሱ አበበና
እኔም አዳነች ፍስሐዬ ነን።
መልካም ምሽት። አሁን የዓለም ዜና ይቀርማል።
ቻይና ከኢንዱስትሪ ማዳበር እስከ መሰረተ ልማት ዝርጋታ ድረስ በሚሄድ የእድገት ስራ ላይ የሚውል አዲስ 60 ቢሊዮን ዶላር ለአፍሪካ እንደምትሰጥ አስታውቃለች። በያዝነው ዓመት ማብቂያ ገደማ ከወለድ ነጻ የሆኑ ብድሮች በምትሰጥበት ወቅት የአንዳንድ የአፍሪካ ሀገሮች እዳዎች እንደሚሰረዙ ገልጻለች። የቻይና ፕሬዚደንት ሺ ጂንፒንግ ዛሬ ይህን ቃል የገቡት ቤጂንግ ላይ የተጀመረው የቻይናና የአፍሪካ የትብብር መድረክ ጉባኤ ሲከፈት ባደረጉት ንግግር ነው። እዳ የሚሰረዝላቸው የአፍሪካ ሀገሮች የትኞቹ እንደሆነ አልተናገሩም። ይሁንና እርምጃው በአህጉሪቱ ያለው የእዳ ብዛት ስጋትንና በእዳ የመተብተብ ዲፕሎማሲ አደጋን አቅጣጫ ለማስቀየር ይመስላል ተብሏል። ከ30 በላይ የሚሆኑ የአፍሪካ ሀገሮች መሪዎች በተሰበሰቡበት ታላቁ የህዝባዊ አዳራሽ ላይ ሺ ባደረጉት ንግግር ቻይና በአፍሪካ የምታደርገው የማዕለ ንዋይ ፍሰትና ከአህጉሪቱ ጋር የሚኖራት ግንኙነት ይቀጥላል ብለዋል። ሀገራቸው በአፍሪካ የምታፈሰው ማዕለ ንዋይ ከፖለቲካዊ ክርሮች ጋር እንደማያያዝም አስገንዝበዋል።
የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ባለፈው ሳምንት አፍሪካን በጎበኙበት ወቅት ብዙ ትኩረት አግኝተዋል። አንዴ ደቡብ አፍሪካ ውስጥ ከተቀበሏቸው የሁለተኛ ደረጃ ተማሪዎች ጋር፣ ሌላ ጊዜ ደግሞ ከኬንያ ወጣቶች ስካውቶች ጋር ሲደንሱ የሚያሳይ ቪዲዮ በስፋት ታይቷል። ይሁንና የሜዳንስ ዲፕሎማሲ በአፍሪካ የነበራቸውን ዋናውን ተልእኮ አላደበዘዘም። ብሪታንያ ከአፍሪካ ህብረት ከወጣች በኋላ የንግድ ግንኙነት ማስፋት ነበር አላማቸው። ኬፕ ታውን ደቡብ አፍሪካ ላይ የአፍሪካ ገበያዎችን ለመርዳት ከ5 ቢሊዮን ዶላርስ በላይ ለማቅረብ ቃል ገብተዋል። ሀገራቸው በአፍሪካ ትልቋ የመዋለ ንዋይ አፍሳሽ በመሆን ዩናይትድ ስቴትስን አልፋ ትሄዳለች ብለዋል። ቺታ ንዋንዛ የተባሉ ተንታኝ ብሪታንያ ከአውሮፓ ህብረት የመውጣቷ ጉዳይ የጠበቀችውን ያህል ስላልተራመደ አዳዲስ የንግድ ግንኙነቶችን መፍጠር ወይም ለመፍጠር እየሞከረች ነው ብለዋል።
አውሮፓ የሚገቡ ፍልሰተኞች ቁጥር ቀንሷል። በተለይም በሜዲትራኒያን ባህር በኩል ለመግባት ከሚሞክሩት ፍልሰተኞች የሚሞቱት ብዛት ግን ጨምሯል ይላል ዛሬ የወጣ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ዘገባ። ሊቢያ በግዛቷ በኩል ወደ አውሮፓ ለመግባት የሚሞክሩትን ፍልሰተኞች ያሳፈሩ ጀልባዎችን እየጠለፈች ለማስቀረት እየሞከረች ቢሆንም ህገወጥ አሸጋጋሪዎቹ በአደገኛ ሁኔታ ፍልሰተኞችን ለማሸጋገር መሞከራቸው እንዳልቀረ ተገልጿል። ባለፈው ዓመት በሜዲትራኒያን ባህር በኩል አውሮፓ ለመግባት የሞከሩ 2276 ሰዎች ማለቃቸውን፣ በያዝነው ዓመት ደግሞ 1095 ሰዎች መሞታቸውን ዘገባው ገልጿል።
ሚያንማር ውስጥ 2 የሮይተርስ የዜና አገልግሎት ጋዜጠኞች የአገሪቱን የምስጢር ህግ ጥሰዋል በሚል ተከሰው ለ7 ዓመት እስር መዳረጋቸውን የደቡብ ምስራቅ እስያው ሀገር የዲሞክራሲ ለውጥ ማምጣት የምታደርገውንም ጥረት ወደ ኋላ የሚመልስ ትልቅ በደል ነው በማለት ዩናይትድ ስቴትስ በጽኑ አውግዛለች። ሚያንማር ያሉት የዩናይትድ ስቴትስ አምባሳደር ስካት ማርሻል ፍርዱ ለጋዜጠኞቹና ለቤተሰቦቻቸው ያሳዝናል፣ ይሁንና ለሚዲያ ነጻነት አበክረው ለታገሉት ሰዎችም የሚያሳዝን ነው ሲሉ ለአሜሪካ ድምፅ ተናግረዋል።
የብራዚልን ጥንታዊ ቤተ መዘክር ያጋየው እሳት ገና አሁን በቁጥጥር ላይ እየዋለ እንደሆነ የመስሪያ ቤቱ ቃል አቀባይ ተናግረዋል። የ200 ዓመታት ዕድሜ ያለው ብሔራዊ ቤተ መዘክር 20 ሚሊዮን ቅርሳቅርስን የያዘ ነበር። የደረሰው ጉዳት በቀላሉ እንደማይተመን የሀገሪቱ ፕሬዝዳንት ሚሼል ተመር አስገንዝበዋል። ዛሬ ለብራዚል አሳዛኝ ቀን ነው። የ200 ዓመታት ሥራ ጥናትና ዕውቀት በነቀረ ሲሉ ፕሬዝዳንቱ ሀዘናቸውን ገልጸዋል። የብራዚል የባህል ሚኒስትር ሰርጊዮ ሳ ሌታቶ በኩላቸው የማይተካ ጉዳት ነው፣ ባህል እያዘነ ነው፣ ሀገሪቱ ሀዘናይ ነች በማለት የተሰማቸውን ትልቅ ሀዘን አንጸባርቀዋል። ይሁንና በቤተ መዘክሩ ሰራተኞች ጥረት ብዙ ነገር ለማትረፍ ችለናል ብለዋል።
ሶሪያ የመጨረሻዋን በተቃዋሚዎች ቁጥጥር ስር ያለውን ቦታ ለማስመለስ ከያዘችው ቅድ ኢራን የድጋፍ ድምፅ እያሰማች ነው። በሰሜን ምስራቅ ሶሪያ ያለው ኢድሊብ ክልል ከአሸባሪዎች ነጻ መሆን አለበት ማለቷም ተገልጧል። የኢራን የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ ከሶሪያ አቻቸው ከፕሬዝዳንት ባሽር አልአሳድ ጋር ተገናኝተው ለመነጋገር ዛሬ ወደ ደማስቆ ሄደዋል። አድሊብ ወደ ሶሪያ ህዝብ ቁጥጥር ለመመለስ ይኖርባታል ብለዋል። የመልሶ ግንባታ ተግባርና የስደተኞች መመለስ መቀጠል አለበት ሲሉም ዛሪፍ መናገራቸውን የኢራን ሚዲያ ጠቅሷል። ሀገሪቱ ለ7 ዓመታት ያህል ጦርነት ላይ ትገኛለች። የመንግስት ደጋፊዎች፣ የአማጽያን ቡድኖች፣ የተለያዩ አካባቢዎችን የመቆጣጠር ፍላጎት ያላቸው ሚሊሻዎች በየፊናቸው ሲዋጉ ቆይተዋል።
አድማጮች፣ እለቱ ዜናችን እዚህ ላይ አበቃ። በዜና የጀመረው ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳተላይት እስከ ምሽቱ 4 ሰዓት ይቀጥላል።
መልካም ምሽት በድጋሚ እንመኛለን። አስተናጋጆቻችሁ አዲሱ አበበና
እኔም አዳኒ ፍሳዬ ነን።
ኢትዮጵያዊውን የትግራይን ህዝብ መቀየም፣ መሳደብ፣ ማንጓጠጥ፣ ጠላት አድርጎ መመልከት ኢትዮጵያዊ ባህሪ አይደለም። ከውስጡ የወጡ ክፎች ሲመቻቸው እንደ ጀግና ወደፊት ይመጣሉ። አጥፍተው ሊያዙ ሲሉ ትግራይንን ብለው ይገባሉ።
አክቲቪስትና አርቲስት ታማኝ በየነ በባህር ዳር ካሰማው ንግግር ቀንጨብ አድርገን ነው ያሰማናችሁ። በሁለተኛው አጋማሽ ቅድም እንዳልነው ወቅታዊ ፕሮግራሞች ውስጥ ተካቷል።
መቅዲሾ ላይ ያለው መንግስት ባለው የሪጅናል ኮንፍሊክት እዛ ላይ ትንሽ ነፃ የሆነ መስመር ሊይዝ እየሞከረ ነው ያለው። ይህን ነፃ አይነት መስመር መያዙ ደግሞ ኢማራቶቹን አስቆጥተዋል።
ኤርትራ በኃይል አስተላለፍ ከነ ሳውዲ ጋር ኤክስተንት የአሰብ ወደብን ለናቫል ቤዝ እንዲጠቀሙበት በየመን ላይ የሚያደርጉትን ጥቃት ለኮማንድ ማዕከል ሆኖ እንዲያገለግል ስምምነት ላይ ደርሰው የሰሩበት አለ።
አቶ አብዱራህማን ሰይድን እና አቶ መሀር ዮሐንስን ነው በቅደም ተከተል የሰማችሁት። ይህም በአፍሪካ ጋዜጦች ላይ ፕሮግራም ውስጥ ተካቷል። አሁን የዕለቱ አብይ ርዕስ
ከምዕራብ ጎጂ ዞን ተፈናቀልን ያሉ 27 የቡና አቅራቢ ባለሀብቶች ለወደመ ንብረታቸው የፌዴራል መንግስት ወደ 150 ሚሊዮን ብር የሚጠጋ ካሳ እንዲከፍላቸው ጠየቁ። በመጪው የምርት ዘመን ስራቸውን ለመጀመር እንዲችሉም አስቸኳይ እርምጃ እንዲወሰድ ተማጽነዋል። በየጊዜው ለሚከሰተው ግጭት ዘላቂ መፍትሄ እንዲሰጠውም ጥሪ አቅርበዋል። መለስካቸው አመሃ ዝርዝሩን ይዟል።
በኦሮሚያ ክልል በምዕራብ ጉጂ ዞን በቀርጫና ሀምባላ ዋማና ወረዳዎች በተለያዩ ቀበሌዎች ይኖሩ የነበሩ 27 የጌዲዮ ተወላጆች ቡና አቅራቢዎች የፌዴራሉ መንግስት ወደ 150 ሚሊዮን ብር የሚሆን ካሳ እንዲከፍላቸው ጠየቁ። ከአንድ ወር በፊት ለጠቅላይ ሚኒስትር ዶክተር አብይ አህመድ በጻፉት ደብዳቤ በዝርዝር እንዳስረዱት በተሰማሩበት የታጠበና ደረቅ ቡናን የማቅረብ የሥራ ዘርፍ የእሸት ቡና መፈልፈያ መሳሪያዎችን፣ የደረቅ ቡና ማበጠሪያዎችን፣ ትላልቅ መጋዘኖችንና ሌሎችም ለኢንዱስትሪው አስፈላጊ የሆነው ቁሳቁሶችና ንብረቶችን ከወራት በፊት በአካባቢው በተፈጠረው ግጭት ወድመዋል ወይንም ተዘርፈዋል። በአመልካቾቹ ግምት ይህ ንብረት 149,856,355 ብር ከ75 ሳንቲም ሆኗል። ከእነዚህ አመልካቾች ተወካዮች አንዱ አቶ ተሾመ ገመቹ ዛሬ ለቪኦኤ በስልክ እንደተናገሩት ለመፍትሄ ፍለጋው ለምን ወደ ጠቅላይ ሚኒስትር ጽህፈት ቤት መሄድ እንዳስፈለገ አብራርተዋል።
እንዳለ ንብረቶችን በቋሚና ጋር ወቅት ላይ ረጅም ዓመት ያፈራነው ሀብት ወድሞብናል። በዚህ በግጭ ምክንያት እና ባንኩም ባንድ በኩል ገንዘቡን አስቆጥቦ ያለው ነው። እንደገና ደግሞ እኛ ካሳ ለሚመለከተው ክፍል እንትን ማለት መንገዱ ራሱ ሁኔታው የነበረው ሁኔታ መቼው አልነበረም። ከዛ ተነሳ ለጠቅላይ ሚኒስትር ጽህፈት ቤት አሳወቅን። አንደኛ ካሳ እንዲከፈለን ለባንኮች ደግሞ መመሪያ ከምናገኘው ካሳ መንግስት ከበለ ከምከፍለን ካሳ እስኪከፍል ድረስ ለባንኮች መመሪያ እንድሰጥ የሚል ነው እና እስካሁን ድረስ ለባንኮቹ የሚሰጠ መመሪያ የለም። ባንኮች እስካሁን ክፈሉ እያሉም በየጊዜውን እያሉ ነው።
የካሳን ጉዳይ በተመለከተ መፍትሄ የሚሰጠው የኢንቨስትመንት ኮሚሽን መሆኑን ለአመልካቾቹ ተነግሯቸው ከአንድ ሳምንት ወዲህ በዚሁ መስሪያ ቤት እየተከታተሉ እንደሆኑም አቶ ተሾመ ገመቹ ለቪኦኤ ተናግረዋል። ለችግሩም አስቸኳይ መፍትሄ እንዲሰጠው ያላቸውን ፍላጎት ገልጸዋል።
አሁን ባለው ሁኔታ ጊዜውን በጣም እየሄደ ነው። አሁን ሌሎች ኢንዱስትሪ ያላቸው ሰዎች ኦልሞስት ለአዲሱ ዓመት ዝግጅት ጀምረዋል። እኛ ግን ምንም ነገር ኢንዱስትሪው እንደወደመ ነው። ምንም ነገር ቦታ የለም። ባዶ ምድር ቤዳ ነው ያለው እና መንግስት በዚህ ጉዳይ ትኩረት ሰጥቶ የሚመለከተው አካል ወታች ወርዶ የእኛን ጉዳት አይቶ ወደ ስራ የምንመለስበት አቅጣጫ ካላስቀመጠ ለ2011 ለሚቀጥለው ዓመት ራሱ ወደ ስራ የመግባት እድሉ በጣም ጠባብ ነው። እንደገና ደግሞ ባንክም ደግሞ የምንከፍልበት እንትን የለንም እና ሌላውን ያለ በጣም አስቸጋሪ የሆነበት ሁኔታ ነው ያለው።
በአሁኑ ጊዜ ያለውን የአካባቢውን ሁኔታ አቶ ተሾመ ሲገልጹት ሰላማዊ ነው። ብዙ ተፈናቃዮችም ወደ ቀያቸው እየተመለሱ ናቸው። ይሁንና መንግስት ኢንዱስትሪውን በተመለከተ በቂ ትኩረት ሰጥቶታል የሚል እምነት የላቸውም። እናም ይህ ችግር ቢቃለል ወደ ነበሩባቸውና ተወልደው ወዳደጉባቸው መንደሮቻቸው ለመመለስ ዝግጁዎች ናቸው። ሌላ ጥያቄ ግን አላቸው።
ያው እኛ እዛ ቤት ብዙ አመት ለፍተን ጥረን ግረን ያፈራነው የብዙ አመት ሀብት ነው የወደመብን እና መንግስት ዘላቂ ሰላም ያረጋግጡልን እኛ በሀብቱ ያፈራንበት በነጻነት ማንም እንደ ኢትዮጵያ እንደ ማንኛውም ኢትዮጵያዊ ሀብት ማፍራት በነጻነት የመኖር መብታችንን መንግስት እንዲያረጋግጥልን ነው ለሚለው በኩል ይህንን ነው መንግስት በትኩረት ይሰራልን።
ይህንንና ተያያዥ ጥያቄዎችን የኢንቨስትመንት ኮሚሽን በተደጋጋሚ ስልክ ደውለን የሚመለከተውን የኮሚሽኑን የህዝብ ግንኙነት ልናገኝ አልቻለም። በጥረታችን እንቀጥልበታለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መጽሔት የሚሰማበት ጊዜ ላይ ደርሰናል። የዕለቱን አብይ ርዕስ ነበር የሰማ ነው። መለስካቸው እናመሰግናለን። የሊቢያ የእርስ በርስ ጦርነት እየተባባሰ በመምጣቱ ምክንያት ኢትዮጵያውያን፣ ኤርትራውያንና የሌሎች አፍሪካ አገሮች እስረኞች ያለ ጠባቂ በመታዋቸው ግንብ ንደው ከመጠለያው እንዳመለጡ ለቪኦኤ ገልጠዋል። ሼካ በተባለ ስፍራ በሚገኝ መጠለያ ውስጥ ለወራት እነሱ እንደሚሉት በእስር ላይ የነበሩ ኢትዮጵያውያንና ኤርትራውያን እንዲሁም ሌሎች የአፍሪካ አገሮች ዜጎች በእግራቸው ተጉዘው የደረሱበት ቦታም ከጦርነት የጸዳ እንዳልሆነና በስጋት ውስጥ እንደሚገኙ ተናግረዋል። የኢትዮጵያ መንግስት በፍጥነት ወደ አገራችን እንዲመልሰን እንማጸናለንም ብለዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ስደተኞቹ የሚገኙበትን ሁኔታ መንግስት እንደተረዳና ወደ አገር ለመመለስ ከፍተኛ ጥረት እየተደረገ እንደሆነም ተናግረዋል። መስታወት አራጋው ዝርዝር አላት።
ሁሉም ስደተኞች በአንድነት ወደ ኢትዮጵያ መልሱን በማለት ሲማጸኑን የሰማችሁት። ሺካ በተባለ የስደተኞች መጠለያ አካባቢ በነበረው የእርስ በርስ ጦርነት መፋፋም ምክንያት ሊቢያውያኑ ጠባቂ ወታደሮች ጥለዋቸው እንደሸሹ ሲመለከቱ የመጠለያውን የጀርባ ግንብ የቻሉትን ያህል በማፍረስ ነፍሳቸውን እንዳዳኑ ስደተኞቹ ነግረውናል። 600 ገደማ አፍሪካውያን ስደተኞች ነበርን። ከዛ ውስጥ ግን የተገናኘነው 30 ኢትዮጵያውያን ብቻ ነን በማለት ከስደተኞቹ መካከል አንዱ ሀብታሙ ገልጾልናል።
ሲካ ከሚባል ቦታ ተኩስ ተፈጥሮ አምልጠን ይወጣል። ብዙዎች ጓደኞቻችንም የተለያየ ቦታ ተበታት ነው አድራሻቸው አይታወቅም። እኛ አሁን ያለነው መዲና ገዲማ የምትባል ቦታ ነው ያለነው። ከሊቢያ ካልወጣ አንድ ሰው ሰላማዊ ቦታ ነው ያለው ብሎ መናገር አይችልም። ምክንያቱም ሕግ የሌለበት ሀገር ስለሆነ በማንኛውም ሰዓት መጥተው ቶክስና የተለያየ ነገር የሚፈጥሩበት ቦታ ነው። በመልክ ይለዩናል። በቃ እንዴት ልብል።
ስንት ትሆናላችሁ ያመለጣችሁ?
እኛ አሁን እዚህ ያለነው በቁጥር ወደ 30 አካባቢ እንሆናለን።
ጠባቂ ያልነበረውም ማለት ነው?
ጠባቂ ነበረው። ጠባቂዎችም አምልጠዋል። ወላ አንድ ብቻ ነበር የቀረው ማለት ነው። ሸራ መጣር የሚባል ቦታ ማለት ነው። ጦርነቱ በጣም ይባሰ ነው ተገናኘ ወረቀት አይሰጡንም ዩኤንኤችአር መንቀሳቀስ አንችልም ጥል ወረቀት ከሌለሽ ተደበደበለሽ የትኛው ነው ህጋዊ የትኛው ነው ፖሊስ በቃ ማትለይበት ሀገር አለ አይደል በቃ እንደዚህ አይነት ሁኔታ ውስጥ ነው ብዙዎች ናቸው ተያመለጡት ብዙዎች በቁጥር ሰንዲቪ ማለገሽ ማለት ኢትዮጵያ ቁጥር ነበርን ከተማው ውስጥ የሚኖሩ ማለት ነው ማንንም ነገር የምናገኛቸው እነሱ ጋር ደውለን እንደዚህ አይነት ቦታ ነው ያለነው እንደዚህ አይነት ቦታ ነው ብለው እዚህ ያለንበት ቦታ የመጣ ነው ማለት ነው
ለወራት በመጠለያው ስደተኞች እንደሚሉት እስር ቤት ውስጥ እንደነበር የሚናገረው ተስፋዬ አሁንም ሸሽተው የሚገኙበት ስፍራ በስጋት የተሞላ እንደሆነ ይናገራል
15 ቀናች ነው
እሺ በምን ተጉዛችሁ ደረሳችሁ እዚህ ጋር
እኛ በእግር ነው ከዛ አንድ ቀን ቀጥታ ከሲጅን አንድ ቀን ቀጥታ በእግር ነው የመጣው ጦርነት ነበር ቶክስ ምናምን ነበር ግን የተጠቀምነው በረሃው ነበር ስንጓዝ የነበረው ከኛ የነበርንበት እስር ቤቱ ልክ እንደ ተከበበ ማለት ነው እኛ ወዲያው ቶሎ ብለን ቶክስ ልጅ ጀምሩ እኛ አመለጥ
ከስደተኞቹ መካከል አንዱ እጹብ ድንቅ ከመጠለያው የጀርባ ግንብ በኩል ከጥበቃ ሰራተኞቹ ተደብቀው ለመውጫ ቀዳዳ እንዲሆናቸው ለወራት ቀስ በቀስ ሲቆረቁሩ እንደነበር ይናገራል
ብሎኬት ነው የብሎኬት ነበር እዛ ደግሞ ብረቶች ምናምን አሉ አይደለ እና ከአጥር በላይ ደግሞ አራት ድንጋዮች አሉ ሊስታጠር ሊሰራበት የተዘጋጀ ማለት ነው እና በሱ ነው ብሎኬቱን ሸርሽረን ይወጣል ማስተፋፈ ሰማይ በሰረሰብ እንደበኩል ያመለጣለ የከያዘም ሊኖር ይችላል በቃኛ ማምለጣችንም ብቻ ነው ከዛ በኋላ ያለውን ነገር ስለዛ ነገር ምናቀው ነገር የለም ስልክም ማንንም ማግኘት ስለማንችል ማለት ነው
እንዴት አገኛችሁ ስልክ
አሁን የምንጠቀምበት ስልክ ማለት ለዚህ ጓደኞቻችን ነበሩ እነሱን አገኘን እናን ተቀበልን በቃ ቤተሰብ የሆነች ብር ማስልከን ምናምን ስልክ ይገዛል
ያሁን ያላችሁበት ሁኔታ ምን ይመስላል እና ምንድን ነው የምትጠብቁት?
አዎ ማለት እኛ በቃ የምንፈልገው እና የምንጠብቁ ወደ ሀገራችን መመለስ። ከዚህ በፊት አሁን የነበርንበት ላይ ማለት ሙሉ ሀበሻ ታፍሶ ተወስዷል። የት እንደተወሰዱ ግን አናውቅም። እኛም ነገ አፍሶ ሊወስድ ይችላል።
ለዩኤንኤችሲአር አሁን ባላችሁበት አካባቢ ማመልከት አትችሉ? እስከ ጊዜው
ዩኤንኤችሲአር ሄደን ነበር ወረቀት ለመቀበል የመንቀሳቀሻ ግን ዝግ ነው በቃ ጦርነት ስላለ መች እንደሚከፈት ምናምን አልነገሩንም። ሲከፈት ምንናን ትበሉ ነው
ወደ ሀገሬ መመለስ ነው የምፈልገው ለሀገሬም ስበቃ ስደትን ለሚመኙ ወጣቶች ሁሉ አስከፊነቱን አስተምራለሁ ያለው ቴዲ ኢትዮጵያዊ ስደተኛ ነው
ስደት የሚባል ነገር እንዳያስቡ እኛም ይው ቀምሰናታል እዚህ በራብ በዱላ በቅጥቀጣ በብር በምን የሚወጣ ነገር አይደለም እንደዛ ብላችሁ አታስቡበል ወላ 300 ሺህ የኢትዮጵያ ብር ከፍለ አውሮፓ ገባለሁ ብለህ ብታስብ አገባም እዚህ በጣም አስቸጋሪ ነው ባህርን ተዘግቷል እኛም ወደ ሀገራችን እንመለሳለን ለነሱ ትምህርት እንሆናለን
ሀገራችን ተመልሰን ሀገራችን ለመለወጥ እና ህይወታችንን ለመለወጥ ቃል እንገባለን እና መንግስታችን በቃ የሚቻለውን ነገር ሁሉ አድርጎ ወደ ሀገራችን መልሰን እንጠይቃለን።
ሊቢያ ውስጥ የሚገኙ ኢትዮጵያውያንን ለመታደግ የኢትዮጵያ መንግስት ምን እንቅስቃሴ ያደረገ እንደሚገኝ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለምን ጠይቀን ነበር።
ሊቢያ ያሉ ወገኖቻችን ወደ ሀገር ቤት ለመመለስ ከዚህ በፊትም ጥረት ሲደረግ ቆይቷል። ቁጥራቸው ቀላል የማይባሉ ኢትዮጵያውያን ወደ ሀገራቸው ማብቃት ተችሏል። ዛሬ ይህንን ስልክ ከመቀበል በፊት ባለኝ መረጃ መሰረት ኢትዮጵያውያን ሊቢያ ውስጥ እንዳሉ ካይሮ የሚገኝ የኢትዮጵያ ኤምባሲ መረጃ ደርሶት የጉዞ ሰነድ አዘጋጅቶ ወደ ሀገራቸው ማብቃት እንዲቻል እዛ ከሚገኙ የከኛ ጋር ግንኙነት ያላቸው በጎ የሚያደርጉ ኢትዮጵያውያን እንዲሁም የዓለም አቀፉ የፍልሰት ድርጅት ጋር ተባብረን ለመስራት ጥረት እያደረግን እንገኛለን። ስለዚህ መጀመሪያው ጉዳይ የሚሆነው ኢትዮጵያውያኑን ቶሎ ለይቶ የጉዞ ሰነድ እንዲደርሳቸው አድርጎ ወደ ሀገር የማምጣት ጉዳይ ነው። የውጭ ጉዳይ ሚኒስቴር ካይሮ በሚገኘ ኤምባሲ አማካኝነት ነው ሊቢያን የሚሸፍነው። የዜጎቻችን ጉዳይ ስለሚያሳስበን ለሀገራቸው እንዲበቁ የሚቻለውን ሁሉ እናደርጋለን። መንግስት በዚህ ላይ ረፍት የሚያደርጋል ነው።
እነዚህ ሰዎች ጦርነት ውስጥ ናቸው፣ ቶሎ የማውጣቱ ስራ ይከናወናል ብለው ያስባሉ?
ምንም ጥያቄ የለውም። መስታወቅ የዜጋ ጉዳይ የመንግስት ኃላፊነት ነው። የዜጎቻችንን ደህንነት የመጠበቅ ጉዳይ የቅድሚያ የምንሰጠው ጉዳይ ነው። ምስርን የግዴታው ጉዳይ ነው።
የተባበሩት የስደተኞች መርጃ ድርጅት በድረገጹ ላይ ባስቀመጠው መረጃ መሰረት የመካከለኛው ምስራቅና አፍሪካ ሀገራት ስደተኞች በጠቅላላ 55,088 ስደተኞች ተመዝግበው ይታወቃሉ። ከዚህ ውስጥ ኢትዮጵያውያኑ 1100 ብቻ ናቸው። አውሮፓ ለመድረስ በህገወጥ አዘዋዋሪዎች እጅ በሊቢያ በረሃዎች በእንግልት ላይ የሚገኙትን ስደተኞች ቁጥር ግን ድርጅቱ በውል አያውቅም።
መስታወትን ለዝግጅቷ እናመሰግናለን። አሁን ወደ ኢትዮጵያ እንመለሳለን። አሁንም በመስቀለኛ መንገድ ላይ ነን ሲሉ የኦሮሚያ ክልል ፕሬዝዳንት ለማ መገርሳ ተናገሩ። ይዘን የመጣነው ክፉ የፖለቲካ ባህል በአንድ በኩል እየታየ ያለው ተስፋ በሌላ በኩል ይገኛሉ በማለት ነው የተናገሩት። ክፉ የፖለቲካ ባህል በርካታ ኢትዮጵያውያንን በልቷል አምክኗል ያሉት አቶ ለማ የጥፋት ፖለቲካ እንዲቀር ጥሪ አቅርበዋል። አቶ ለማ የ2010 የበጎ ሰው ልዩ ተሸላሚ ሆነዋል። እስክንድር ፍሬው ዝርዝር አለው።
ከፍተኛ ትኩረት ስቦ ከቀጠለው የኢትዮጵያ የለውጥ ሂደት ጋር ስማቸው አብሮ ይጠራል፣ አስተዋጽኦአቸው ይጠቀሳል። ለውጡን የመራው ቡድን ስማቸውን የተዋሰው በቀጠሉት ጊዜያትም ተደጋግመው የተጠሩት ሰው የ2010ሩ የበጎ ሰው ሽልማት ድምቀት ሆነዋል። ቲም ለማ ወይም የለማ ቡድን በኢትዮጵያ እየታየ ያለውን ለውጥ አዲሱን ፖለቲካ ከፊት የሚመራ በቀዳሚነትም የሚጠራ ስብስብ ነው። የበጎ ሰው ኮሚቴ ባደረገው ምርጫ ከዚህ ቡድን ውስጥ ስማቸው በቀዳሚነት ይጠራል፣ አስተዋጽኦአቸው ይጎላል ያላቸውን አቶ ለማ መገርሳን ልዩ ተሸላሚ በማለት እውቅና ሰጥቷል። አቶ ለማ ወደ ከፍተኛው ኃላፊነት የመጡት አገራችን ኢትዮጵያ ከፋፋይ የሆኑ ጫፍ የረገጡ አስተሳሰቦች በወጠሯት ወቅት ነው ይላል የበጎ ሰው ኮሚቴ ያዘጋጀውና በስነ ስርዓቱ ላይ የተነበበው ታሪክ። አሰባሳቢውን ኢትዮጵያዊነት ከወደቀበት ቀና በማድረግና ብዙዎችን ከጎናቸው በማሰለፍ ሀገራችንን ከስጋት ወደ ተስፋ አሸጋግሯታል በማለትም ይቀጥላል። አሁን እየታየ ባለው ለውጥ ውስጥ የእርሳቸው አስተዋጽኦ ቀዳሚ መሆኑንም ይገልጻል። የኦሮሚያ ክልል ፕሬዝዳንት የአቶ ለማ መገርሳ ዋቆ የህይወት ታሪክና የፖለቲካ አስተዋጽኦ የተነበበው አዳራሹን ሙሉ ከመቀመጫ ባስነሳ ጭብጨባ እየተቋረጠ ጭምር ነው። ወደ አገሪቱ የመጨረሻ የስልጣን እርከን ለመምጣት ኢትዮጵያን ለመምራት መንገድ ተጠርጎላቸው በር ተከፍቶላቸው እንደነበር ይጠቅሳል የተነበበው ታሪክ። ለማ መገርሳ የበለጠ ዕውቅና ያገኙ የመጡት አገሪቱ የፖለቲካ አጣብቂኝ ውስጥ በነበረችበት ወቅት ነው። እናም መፍትሄ ጠፋ፣ ተስፋ የጨለመ በመሰለበት በዚያ ጊዜ ኢትዮጵያዊነትን አንድነትን ሰብከዋል ይላሉ በርካቶች። ከውጣ ውረዶች ሁሉ በላይ የሆነ ችግሮችንም አልፎ የሚሄድ ጥንካሬ መሆኑን በመግለጽ አሁን የሚታየው ለውጥ እንዲመጣ ሂደቱም እንዲፋጠን ቀዳሚ አስተዋጽኦ ማድረጋቸውንም ያምናሉ። ለውጡን በመደገፍ በተካሄዱ ሰልፎች ላይ የተንጸባረቀው ስሜትም ይሄንኑ የሚያጠናክር ነው። የበጎ ሰው ሽልማት መስራችና አስተባባሪ ዲያቆን ዳንኤል ክብረት ለአሜሪካ ድምጽ እንዳለው አቶ ለማ የተመረጡት ከበርካታ ጮዎች መካከል ነው።
ይሄ የኮሚቴው ልዩ ሽልማት ነው። ለከ ፊፋ ልዩ ሽልማት እንደሚባለው በጣም ብዙ ጮዎች ነበሩ። ከዛ የህይወት ታሪካቸው ተሰራ። ምንድነው ለሀገሪቱ ያመጡት ለውጥ የሚል በህይወት ያሉም በህይወት የሌሉም ጮዎች ነበሩ። ምንድነው ያመጡት ለውጥ? በተለይ አንዳንድ በልዩኛ ብዙ ጊዜ የሚሸነው አንድ ዘርፍ ውስጥ ለማስገባት አስተዋጽኦአቸው ሁለገብ የሚሆን ለውጣቸውም ሁላችን ህይወት ውስጥ እንደዚሁ የሚገባ ነውና መጨረሻ ላይ አቶ ለማ በከፍተኛ ድምጽ እጅግ በከፍተኛ ድምጽ ነው ያሸነፉት። 6 አመቱ ነው የበጎ ሰው። ምናልባት ዛሬ አቶ ለማ የተናገሩበት የተሸለሙበት ስነ ስርዓት ዋንኛው ትልቁ ከፍታው ይሄ ነው የበጎ ሰው ማለት ይቻላል።
በጣም በጣም አንደኛ ስታየው ሁሉንም ድንበር ተሻግሮ የሚያስማማ እምነት ተሻግሮ የሚያስማማ ነው። አንዳንዴ በቅንነት ከሰራው ብዙ ነገሮች ይፋካሉ።
አቶ ለማ ለሽልማት ያበቃቸው ዋንኛው ነገር ምንድነው ወይ ዋንኞቹ ነገሮች ምንድነው? አንዱ ለሶስት በኮሚቴው እምነት የኮሚቴው እምነት ነግረኝ።
አንደኛ አገሪቱ ውስጥ ያመጡት ለውጥ ቀደም እንዳልኩ ብዙዎቹ ጥግጥጋችን ይዘን ብሔር ብሔረሰብ ምን ብለን ይዘን በነበርንበት ጊዜ ድንበር ተሻግረው ሰዎችን ለማስማማት ያደረጉት። ሁለተኛ ኢትዮጵያዊነት ሙቷል ተቀብሯል ብለው ብዙዎች በሚናገሩበት በተለይ ፖለቲከኞቹ ከፖለቲከኞቹ ወገን ኢትዮጵያዊነትን ከፍ አድርገው አብዛኛውን ሰው የሚያስማማ ሐሳብ ይዘው የመጡበት። ሶስተኛ አሁን ላለው አገሪቱ ለውጥ እንደ ጀርባ አጥንት ሆነው ቀደምም እንደተነገረው ራሳቸው እንደ ትልቅ ስትራቴጂስት አምጥተው ነገር ግን የለም ዶክተር አብይ ከፊት ቢሆን እኔ ግን ከኋላ ሁኜ ደግሞ ኦሮሚያ ላይ ብሰራ ብለው ያመጡት አካሄድ ቅድም እንደተባለው በሃይማኖት ሰዎች እንኳን ያጣነውን ትልቅ ነገር ያመጡ በመሆናቸው ፖለቲካዊ ለውጥ አምጥተዋል፣ ብሔራዊ ለውጥ አምጥተዋል፣ የአመለካከት ለውጥ አምጥተዋል። ይህ ትሁት የሆነ ፖለቲካዊ ሰብዕና እሱ ላይ ለውጥ አምጥተዋል። የሁሉ ጀግና የመሆን ከአንድ ፖለቲካ ፓርቲ ወጥቶና ከአንድ ብሔር ወጥቶ ሁሉም የሚቀበለው ሰው ባለፉት ዓመታት አተን ነበር። እግዚአብሔር ግን ከአንድ ወጥቶ ሁሉንም የሚያስማማ ዛሬ የተነስተው አቶ ለማ አታርጉ ቢሉ የማያረግላቸው ብዙ ብዙ ነው። አርጉ ቢሉ የሚያረግላቸው የእሳቸው አካባቢ ሰው ብቻ አይደለም፣ በመላ አገሪቱ በመላ ዓለም ያለው ብዙ ነውና ያ ነው በጣም ልዩ ያደረገው።
ተሸላሚው አቶ ለማ መገርሳ ባደረጉት ንግግር ስለ ሽልማቱ የተሰማቸውን አብራርተዋል።
እኔ እንኳን ሰርፕራይዝ አልወደድኩም። ነገር ግን ዳኒ ወደዚህ ሲጋብዘኝ እኔ የሆነ መጽሐፍ የሚያስመርቅ ሁሉ መስሎኝ ነበር። ግን እግዜር ያክብርልኝ። ምክንያቱም ይሄ ትልቅ ታላቅ ክብር ነው። በተለይም ደግሞ እኚህ ከፊታችን ያሉ ታላላቅ አዛውንቶች እድሜ ዘመናቸውን ሁሉ አገራቸውንና ወገናቸውን ለማገልገል ሌት ተቀን በምርምር በተለያየ ሙያ ዘርፍ ሲደግሙ የኖሩ በእድሜ ዘመናቸው ታላላቅ ነገርን ለአገር ያበረከቱ ሰዎች አዛውንቶች መካከል አንድ ወጣት መገኘቱ በእውነት እጅግ በጣም የሚያስገርም ነው። እኔ በግሌ ያደረኩት ነገር ከነኚህ ታላላቅ አባቶች እኩል ያስቆጥረኛል ብዬ አላስብም። ምክንያቱም የሰራሁት ትንሽ ነገር ነው። ትንሿን ነገር የሰራሁትን ለእንዲህ አይነት እውቅና ሳይሆን እኛም በግላችን ጥረት ፈጣሪም ደግሞ ረድቶን በአገራችን ውስጥ አገራችንን ለማገልገል እድሉ ከሰጠን ምናልባትም እንደ ኢትዮጵያዊነቴ ግዴታ የግልን ግዴታ ለመወጣት ያደረግኩት ትንሽ ስራ ነው እንጂ ለውቅና ያደረግኩት አባቴ ያወረሰኝ ውርስ አንድ ትልቅ ቅርስ አለ። ሁሌም እስከ ሞት ድረስ ከውስጥ ሊጠፋ የማይችል ራስን መሆን። ባለች ትንሽ እውቀት እንዳለ ምናልባትም አሁን ያገኘሁትን እድል ሳላገኝ ቢሆን ብዬ የምመኘውን ነገር አጋጣሚውንና እድሉ ሳገኝ ለማድረግ ሞክሬያለሁ ብዬ ነው የማስበው።
አሁንም በመስቀለኛ መንገድ ላይ ነው ያለነው ሲሉም አቶ ለማ ካለፈው የፖለቲካ ባህል በመነሳት አብራርተዋል።
የኛ ሀገር ፖለቲካ ምናልባትም አንዳንድ አዋቂ ነን ባዮች ጥሩ ጥሩ መርጠን እንደምንናገረው ጥሩ አይደለም። የኛ ሀገር ፖለቲካ ሸር የተሞላበት ክፋት የተሞላበት ፖለቲካ ነው። እጅግ በጣም ይሄ ግፉ የፖለቲካ ባህላችን ብዙዎችን ንጹሃን ኢትዮጵያውያንን በልቷል፣ አምክኗል። ይሄ ያሳለፍነው የፖለቲካ ታሪካችን የሚያሳየን ነው። ስለሆነ እንግዲህ በመጠፋፋት መኖር እርግማን ነው። ቢያንስ እንኳ በኛ ዘመን ይህ ክፉ የፖለቲካ ባህላችን ይቀየር ይለውጥ በሚል ተከፈልና ስለሆነ ምናልባት ጥቂት ግለሰቦች ከፊት በመሆናችን እንጂ መላው ኢትዮጵያ ሕዝብ ዋጋ የከፈለበት ጉዳይ ስለሆነ አሁን በእውነት መስቀለኛ መንገድ ላይ ያለ ነው። መስቀለኛ መንገድ ላይ መሆናችን አንደኛ ይዘን የመጣ ነው ክፉ እርግማኑ የፖለቲካ ባህላችን አለ። በአንድ በኩል ደግሞ ተስፋ አለ። ያንን ቆሻሻ ካራገብ ከተው በቅልብ በቅን አስተሳሰብ ሁሉ በተለይም ደግሞ የፖለቲካ ገበያ ውስጥ ያለን ፖለቲከኞች ለዚህ ቅን ሀሳብ ተገዢ ከሆነን ስሜታችንና ፍላጎታችንን ተገደብን ኢትዮጵያ ለመለወጥ ለዘመናት የነበራትን ቆሻሻ የፖለቲካ ታሪክ አራግፋ ወደ ዴሞክራሲ ስርዓት የመሸጋገር እድሉ አቀረበ። የለፋንበት ብዙዎች ዋጋ የከፈሉበት ከንቱ ነው የሚሆነው። ወደ ቀደመው መጥፎ የፖለቲካ ባህላችን ነው የምንመለሰው። ያ ደግሞ ውጤቱን የምናውቀው ስለሆነ በተለይም ምሁራኖቻችን፣ በተለይም ፖለቲከኞቻችን ተቃዋሚም በለው ተወዳዳሪም በለው ምንም ሁላችን ከአሁን በኋላ የጥፋት ፖለቲካ ይቅርብን ብለን ለሀገራችን ለኢትዮጵያ የሚጠቅም እንደ ትውልድ ትውልድ ሊናገርለት የሚችለውን መልካም ታሪክ ጥለን ለማለት ተባብረን እንስራ ላለው ስላከበራችሁ
ዘንድሮ ለተከታታይ 6ኛ ዓመት የቀጠለው የበጎ ሰው ሽልማት ከልዩ ተሸላሚው በተጨማሪ ለሌሎች 9 ሰዎች በልዩ ልዩ ዘርፎች ዕውቅና ሰጥቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የማህበራዊ ሚዲያ ቀንቃኞች ምክንያታዊ አስተሳሰብ ለመገንባት በስሜት ሳይሆን በእውቀት የሚመራ ትውልድ ሊፈጥሩ ይገባል ሲሉ የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው ተናግረዋል። ቁጥራቸው 90 የሚሆኑ የሶሻል ሚዲያ ቀንቃኞችና የፖለቲካ ተንታኞች በባህር ዳር ከተማ ተሰብስበው በማህበራዊ ሚዲያ አጠቃቀም ዙሪያ እየመከሩ ነው። አስቴር ምስጋና ተከታዩን ዘገባ ልካለች።
በውጭም ሆነ በሀገር ውስጥ ያሉ የአማራ የማህበራዊ ሚዲያ አጠንቃኞችና የፖለቲካ ተንታኞች በባህር ዳር ከተማ በመምከር ላይ ይገኛሉ። ርዕሰ ጉዳያቸው ደግሞ የማህበራዊ ሚዲያ አጠቃቀማችን ወደፊት ምን መምሰል አለበት የሚል ነው። በዚህ መድረክ ላይ የተገኙት የክልሉ ርዕሰ መስተዳደር አቶ ገዱ አንዳርጋቸው መረጃችሁ እውነተኛና ምክንያታዊ ሊሆን ይገባል ነው ያሉት።
የምዘሩት ሐሳብ ከመዘራቱ በፊት የተበጠረ ከቆሻሻና ጎጂ ነገሮች የጸዳ አዋጭነቱ የተመዘነ በገበያ ተሽጦ የሚያተርፍ በድምሩ ጥራትና ብቃት ያለው በገበያ ቀርቦ ቢሸጥ ከፍተኛ ትርፍ የሚያስገኝ መሆኑን ማረጋገጥ አለባችሁ።
ኗሪነቱን ፊንላንድ ሀገር አድርጎ የነበረው አክቲቪስት ሙልቀን ተስፋው በበኩሉ መረጃን በፍጥነት ለማዳረስና በአጭር ጊዜ ውስጥ ወጣቶችን ለመብታቸው እንዲቆሙ በማድረግ በኩል ማህበራዊ ሚዲያው የማይተካ ሚና አለው። አሁን ደግሞ በሀገር ግንባታው ሂደት ውስጥ ቀድሞ አጀንዳ ተፈጥሮለት ቢሰራ መልካም ነው ይላል።
በመደበኛ ሚዲያ ፕላትፎርም አጀንዳ ሴት እየተደረገ መሄድ አለበት የሚል እምነት አለ። ኃላፊነት በሚሰማውና በተለጠነ መንገድ አሁን ላይ ተቀየረናል። አሁን ያንን ጠርገና ፎቶተናል ወረደ። እያንዳንዱ ሰው ባለበት አካባቢ የሰላማዊ ህይወት መኖር ሲችል ብቻ ነው።
በቅርቡ ከእስር የተፈታው መቶ አለቃ ማስረሻ ሰጤ የማህበራዊ ሚዲያ አጠቃቀማችን ትክክለኛ የመረጃ ምንጭ ለይቶ ከማወቅ ይጀምራል ይላል።
እስካሁን የተወሰነ ኤክስፒሪየንስ አለ። ማን ሲከተሉ እንደነበረ የነማን መረጃ ትክክለኛና ታማኝነት እንዳለው ሲያዩ ቆይተዋል። ይሄን ኤክስፒሪየንስ ሉዝ እንዲያደርጉ አልመክርም። ግን ደግሞ በተጨማሪም ደግሞ እነዚህ የውሸት አካውንት እየከፈቱ ህዝብን ከህዝብ የአማራን ህዝብ ጥያቄ ደግሞ ዘረኝነት የሚያስመስሉ በስማቸውም ጭምር የሚጽፉ ሰዎችን መልስ ባለመስጠትም ጭምር መተባበር ይኖርበታል።
በዚህ የምክክር መድረክ የወልቃይት የማንነት አፈላላጊ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዴ፣ ንግስት ይርካ እንዲሁም የልሳና ማራ ድረገጽ አመራሮችና ሌሎች የማህበራዊ ሚዲያና የፖለቲካ ቀንቃኞች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አድማጮች አሁን ከእናንተው የሚደርሰን በድምጽ የሚደርሰን ማለት ነው ጥቂቱን እናሰማለን።
የአሜሪካ ድምጽ አማርኛ ክፍል አዘጋጆች እንደምናችሁ። ኢትዮጵያ ያለው ጀንጥላ ፋብሪካ የሚባል ነበር እና ብዙ ምርት እያመረተ አካል ጉዳተኞችን እዛው እየሰሩ ለዕለት ጉርሳቸውን እያገኙ ነበር። አሁን ግን እንደፈረሰ ሰማሁ። አስደንጋጭ ዜና ነው ለኔ እና እነሱ እሱን እየሰሩ የዕለት ጉርሳቸውን ያገኛሉ። ህብረተሰቡን ረከስ ባለ ዋጋ ጀንጥላ ይገዛ ነበር። አሁን ግን ከውጭ ሲመጣ መቼም ወደድ ይላል እና ዋናው ቁም ነገሩ ግን አካል ጉዳተኞቹ የት ገቡ? ምን ሰጣቸው? ምን የተለየ ነገር ተገኘ? ማለት እነሱን የሚያገለግል ሰርተው የሚኖርበት ነገር ተቀየረ? ይሄን ጉዳይ መመለስ የሚችል አካል ካለ ብታነጋግሩልኝ።
ተናስተን ቪዎች የዘፈራት ማጣችሁ። እኔ ደግሞ ሁሉ አንጀቴ ነው የሚበላኝ። ከውስጤ ሊወጣ ያልቻለ መለስ የሞተ ጊዜ በሁሉ ኢትዮጵያዊ በውስጡ ቁስል እያለ እንዴት እንደዛ ሊወጣ ቻለ የሚል ጥያቄ አለኝ። ያንን በተመለከተ ማወቅ ፈልጋለሁ።
እንደምናችሁ የቪኦኤ አዘጋጆች ሰላም ለእናንተ ይሁን። እኛ ሳውዝ ሱዳን የምንኖር ስደተኞች በጣም ብዙ አስቸጋሪና ችግር ስላለን የሆነ መፍትሄ እንድትሉልኝ በአክብሮት እንጠይቃለን። እንዳለ አገሩ ላይ ስደተኛ መግደልም መድረስም እንደቀጠለ እንደሆነ የታወቀ ነው።
አድማጮች ለሰጣችሁን አስተያየት እናመሰግናለን። ሌሎቻችሁም እንዲሁ አስተያየቶቻችሁን ላኩልን። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከምሽቱ 3 ሰዓት ከ35 ደቂቃ የምሽቱን ዋና ዋና ዜና እናሰማለን።
ቻይና ከኢንዱስትሪ ማዳበር እስከ መሰረተ ልማት ዝርጋታ ድረስ በሚሄድ የእድገት ስራ ላይ የሚውል አዲስ 60 ቢሊዮን ዶላር ለአፍሪካ እንደምታቀርብ አስታውቃለች። በያዝነው ዓመት ማብቂያ ገደማ ከወለድ ነጻ የሆኑ ብድሮች በመተጠበት ወቅት የአንዳንድ የአፍሪካ ሀገሮች ብድሮች እንደሚሰረዙ ገልጻለች። የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ባለፈው ሳምንት አፍሪካን በጎበኙበት ወቅት ብዙ ትኩረት አግኝቷል። አንዴ ደቡብ አፍሪካ ውስጥ ከተቀበሏቸው ሁለተኛ ደረጃ ተማሪዎች ጋር፣ ሌላ ጊዜ ደግሞ ከኬንያ ወጣት ስካውቶች ጋር ሲደንሱ የሚያሳዩ ቪዲዮዎች በስፋት ታይተዋል። አውሮፓ የሚገቡ ፍልሰተኞች ቁጥር ቀንሷል። በተለይም በሜዲትራኒያን ባህር በኩል ለመግባት ከሚሞክሩት ፍልሰተኞች የሚሞቱት ብዛት ግን ጨምሯል ይላል ዛሬ የወጣ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ዘገባ።
አርማጮች የምሽቱን ዋና ዋና ዜና ነበር የሰማነው። ቀደም ሲል ወቅታዊ ቅንብሮች ይኖሩናል ባልኩት መሰረት አሁን ወደ አንዱ ወቅታዊ ቅንብር እናልፋለን። ከ22 ዓመታት በኋላ ወደ ኢትዮጵያ የተመለሰው አርቲስትና የሰብአዊ መብት አራማጅ ታማኝ በየነ ኢትዮጵያዊነትን በጋራ ማጠናከር የሚጠይቅ ንግግር አድርጓል ትላለች ዘጋቢያችን አስቴር ከዛው ከቦታው። ዛሬ ባህር ዳር ከተማ ሲገባ ታማኝ ማለት ነው ሞቅ ያለ አቀባበል እንደተደረገለት እናም በ10 ሺዎች ለሚቆጠሩ ነዋሪዎች በባህር ዳር ዓለም አቀፍ ስቴዲየም በኢትዮጵያዊነት ላይ ንግግር ማድረጉን ገልጣልናለች ዘጋባዋ ነው።
ከትላንትና በስቲያ ጀምሮ ነበር የባህር ዳር ከተማ ነዋሪዎች በአረንጓዴ ቢጫ ቀይ ባንዲራና የታማኝ ምስል ያለበትን ቲሸርት በለበሱ ወጣቶች ሞቅ ደመቅ ብሎ የሰነበተው። ዛሬ ደግሞ ከረፋዱ ጀምሮ ነዋሪዎቹ ያቀባበል ስነ ስርዓቱን በየፈርጁ አድርገውት ነበር። ገሚሱ ባህር ዳር ዓለም አቀፍ አውሮፕላን ማረፊያ ሲሄድ፣ ገሚሱ ደግሞ ባህር ዳር ዓለም አቀፍ ስቴዲየም በመሆን ዝናብም ፀሐይም ሳይበግረው እስከ 8 ሰዓት ድረስ እንግዳቸውን ጠብቀው አነቃቂ ንግግሮችን ያደመጡት። አርቲስትና አክቲቪስት ታማኝ በየነ ንግግሩን ያስቀደመው የአማራ ሕዝብ ክልል የለውም በማለት ነበር። አማራ ክልል የለውም፣ ክልሉ ያለው ኢትዮጵያዊነት ማተብ ነው። ኢትዮጵያ እንደ ኢትዮጵያ እንድትቀጥል ድንበር ለአጥንት ሆኗል፣ አፈር ሆኗል። ኢትዮጵያን ገንብተው ሰጥቷል። ይሄ ግን ምላሹ ነፍጠኛ፣ ተስፋፊ፣ ሌላም ስም አስፈልጓቸዋል። ታዲያ ይሄን ይህን የተባላችሁ የኢትዮጵያ አናቶቻችሁን ድንበር ለቃችሁ በትንሽ ሰፈር ስከሌላችሁ ለመኖር እንዴት ፈቃደኛ ትሆናላችሁ? ዛሬ በአስር ሺዎቹ የሚቆጠሩ የባህር ዳር ከተማ ነዋሪዎች በተገኙበት በዚህ ኢትዮጵያዊነትን በሰበከ ንግግሩ መሃል ላይ አማራ የሚታወቀው በጨዋነቱ ነው። ማንም በኢትዮጵያ ፖለቲካ ይመለከተኛል ብሎ ቢመጣ በጨዋ ደንብ አናግራችሁ፣ ምክንያታዊ ማስረጃ አቅርባችሁ ተወያዩ እንጂ አትምጡብኝ ማለት የጠባብነት ምልክት ነው ብሏል። በተለይ ደግሞ ጥቂት የትግራይ ተወላጆች ባጠፉት ጥፋት የትግራይን ህዝብ በጅምላ መጥላት ኢትዮጵያዊ ጨዋነት አይደለም ሲልም መልእክቱን አስተላልፏል።
ኢትዮጵያዊውን የትግራይን ህዝብ መቀየም፣ መስታደብ፣ ማንጓጠጥ፣ ጠላት አድርጎ መመልከት ኢትዮጵያዊ ባህሪ አይደለም። ከውስጡ የወጡ ክፎች ሲመቻቸው እንደ ጀግና ወደፊት ይመጣሉ። አጥፍተው ሊያዙ ሲሉ ትግራይነን ብለው ይገባሉ። እንዲህ ሲያምታቱ ነጥላችሁ የትግራይ ህዝብ ሆይ ወንድምህ ነን፣ እህት፣ አባት፣ እናት፣ አንድ ኢትዮጵያዊ ወገኖች ነን። ከእናንተ የበቀሉ መጥፎ እንዳለ ሁሉ ከእኛም የሚበቅሉ መጥፎዎች አሉ። በእነሱ ምክንያት የእኛ ኢትዮጵያዊነት ገመድ አይበጠስም ብሏቸው አለዛ ግን እኔ ታማኝ ባጠፋው ጥፋት ሁላችሁም ተጠያቂ ትሆናላችሁ ማለት ነው። እኛ ደግሞ እንደ ሰው በግል የምናስብ ኢትዮጵያ በግል የምናስብ ስናጠፋ በግል የምንጠየቅ እንጂ በጀምላ ፍረጃ ለኢትዮጵያ አይበጃት።
የጋራ ቤታችን የሆነችው ኢትዮጵያንም በጋራ እንገንባ ሲል አጽንኦት ሰጥቶ ተናግሯል።
ከሌሎች ወንድምና አህቶቻችሁ ጋር በኢትዮጵያዊነት ሰንሰለት ተያይዛችሁ ኢትዮጵያን ዘላለማዊ አርጋችሁ ለልጆቻችሁ ለማስተላለፍ ከኔ ጋር ኢትዮጵያ እናታችን ናት። በኢትዮጵያ ውስጥ ያለ ሁሉም ዜጋ ወንድምና አህታችን ናቸው ናቸው። ጥፋተኞችን ለህግ እናቀርባለን እንጂ በእጃችን አንበቀልም። ኢትዮጵያኖች የህግ ሰዎች ነን። ይሄን በተግባር ማሳየት መቻል አለብን።
በሌላ በኩል አዲስ አበባ ከረገጠ ጀምሮ ከፍተኛ አቀባበል የተጠበቀው ታማኝ በየነ በትናንትናው ምሽትም ኢትዮጵያዊነትን በጋራ ማጠናከርን የሚጠይቁ ንግግሮችን በሚሊኒየም አዳራሽ አድርጓል።
ማንንም የማንን ባህል ማንንም የማንን ቋንቋ መርገጥ ማፈን አይችልም። በኢትዮጵያ ውስጥ በኢትዮጵያዊነት በኩልነት የመኖር ግዴታ ነው ያለብን። አማራጩ ሰፊው ኢትዮጵያዊነት የተሻለ ስለሆነ ነው። እንገጠል እንለያይ የሚለው ሐሳብ አስፈሪ ነው። የሚያስፈራው ስለምንለያይ ብቻ አይደለም፣ ተለያይተንም መኖር ስለማንችል እንጫረሳለና። መለያየት መፍትሄ አይደለም። መፍትሄው በጋራ በኩልነት በነጻነት እንደ ኢትዮጵያዊ ከኖር ከኛ የተሻለ ሀገር የትም የለም። በጣም የሚያኮራ ሀገር አለን።
በተያያዘ ዜና አንጋፋ አርቲስት አለም ፀሐይ ወዳጆ ከሁለት ቀን በፊት ባህር ዳር ከተማ ገብታለች። በባህር ዳር ከተማ ነዋሪዎችና በቤተሰቦቿ ደማቅ አቀባበል ተደርጎላታል። ለ27 አመታት ከመወዳት ሀገሬና ከአድናቂዎች የርቄ መቆየቴ እጅግ ቢያስከፋኝም ለዚህ ለውጥ መምጣት ዋጋ የከፈሉ ወጣቶችን በቅድሚያ ማመስገን እፈልጋለሁ ነው ያለችው። ለዚህ እድል ያበቃንን ለውጥ ፈተና እንዳይገጥመው ቀድመን በኪነ ጥበብ አንድነትን ሊያጠናክሩ የሚችሉ ስራዎችን መስራት ያስፈልጋልም ባይናት።
ቀድሞ ህብረተሰቡን መቀስቀስ፣ አስተሳሰብን መቀየር፣ በውስጣችን ያለውን ህብረት የማጠንከር፣ ኩልነትና ፍቅርን የመዘመር፣ በህግ የበላይነት አምኖ ደግሞ ህዝቡ በራሱ የራሱን አስተዋጽኦ እንዲያደርግ ማስተባበር፣ ሚዲያና ጥበብ ይጠበቅበታል።
ወደ ሀገሯ ሁለት አላማዎችን ይዛ እንደመጣች የተናገረችው አለም ፀሐይ አንዱ ብርሃን ዘኢትዮጵያ የተሰኘ የእቴጌ ጣይቱ ሐውልትን በአዲስ አበባ ማቆም ሲሆን፣ ሁለተኛው ደግሞ ተሰዳጅ ልጆች ከባህላቸውና ከማንነታቸው እንዳይርቁ የባህል ማዕከላትን ለመገንባት ነው። ከአርቲስቷ በተጨማሪ በአሜሪካ የአዲስ ድምጽ ሬዲዮ ባለቤት አርቲስት አበበ በለው ሀገሩ ገብቷል። ባሳለፍነው ሳምንት አክቲቪስት ሙልቀን ተስፋውን ጨምሮ በርካታ አክቲቪስቶችና የፖለቲካ አመራሮች ባህር ዳር ከተማ መግባታቸው የሚታወስ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አሁን ደግሞ አድማጮች አፍሪካ ነክ ርዕሶች ይቀርባል።
የኢትዮጵያና የኤርትራ የሰላም ስምምነት ከተፈረመ ከአንድ ወር በላይ አልፏል። አቶ አብዱራህማን ሰይድ እና አቶ ማሪ ዮሐንስ ከሁለት ሳምንታት በፊት በቀረበ የመጀመሪያ ክፍል ውይይት የአሰብና የምጽዋ ወደቦች ለአገልግሎት ይዘጋጃሉ ስለሚባለውና ስለ ተያያዥ ነጥቦች ተንትነዋል። ዛሬ ደግሞ ስለ ሶማሊያና ኤርትራ ግንኙነት ያብራራሉ። አቶ አብዱራህማን ለንደን የሚኖሩ ትውልድ ኤርትራ ሲሆኑ ኤርትራ ውስጥ የሰብአዊና የፖለቲካ መብቶች እንዲከበሩ እንዲሁም መልካም አስተዳደር እንዲኖር ተሟጋች ናቸው። አቶ ማሪ ዮሐንስ በመቀለ ዩኒቨርሲቲ የፖለቲካ ሳይንስና ስትራቴጂ ጥናቶች አስተማሪ ናቸው። አዳነች ፍሳዬ ነች ያወያየቻቸው።
ኤርትራና ሶማሊያ ግንኙነታቸውን ለማሻሻል እየሞከሩ ናቸውና እስቲ በዛ ላይ ያላችሁ አመለካከት አቶ ማሪ።
ላይላይን ስታየው በአፍሪካ ቀንድ ያሉ ሀገራት ሁሉንም ጥሩ ግንኙነት ሊኖራቸው ይገባል፣ ተባብረው ሊሰሩ ይገባሉ። የጋራ ጥቅም አላቸው፣ ለጋራ ጥቅማቸው ሲባል በጋራ መስራት ይጠበቅባቸዋል ብለህ ነው የምታስበው። ግን በአፍሪካ ቀንድ ላይ ያለው ችግር በጣም ቮላታይል የሆነ ሪጅን ነው። ከዚህ በፊትም ኤርትራና ኢትዮጵያ በተለይ በ2006 በፈረንጆች አቆጣጠር አካባቢ
ቶክሽዋር የሚያደርጉበት ሁኔታ ነበረ። በተለይ ይሄ የእስላሚክ ፖርት የሚባል ቡድን አስመራ ላይ ተቋቁሞ ዘን ከአስመራ ወደ ሞቃዲሾ ሄዶ ከዛም ተነስቶ ኢትዮጵያ ላይ ጥቃት ለመሰንዘር ሞክሮ የኢትዮጵያ መንግስትም እዛ ገብቶ የማረጋጋት ስራ እሰራለሁ ብሎ የዓለም አቀፍ ሀያላን ሀገራትን የደገፉበት ኢቨን የዓለም አቀፍ ተቋማትን የደገፉበት ሁኔታ ነበረ። በዛም ይመስለኛል የኤርትራ መንግስት ላይ ዓለም አቀፍ ሳንክሽን የተጣለበት የአፍሪካ ቀንድ አካባቢን እያተራመሰ ነው የሚል ማዕቀብ እንዲጣልበት ምክንያት የሆነው እነዚህ ነገሮች ነበሩ እና ምናልባት አሁን ይሄ እንደዚህ አይነቱ ግንኙነት በአንድ በኩል ከነበረው ማዕቀብ ለመውጣት ከእነዚህ ሀገራት ጋር የነበረውን ግንኙነት የማደስ አይነት ሁኔታ አለ። ከዚህ የተነሳ ነው ብለን ልንወስደው እንችላለን። ሌላ ምናልባት አሁን እዚህ ኮንስፒራሲ ቲዮሪ እየተነሰን ማደናገር እንዳይሆን እንጂ ኢትዮጵያ ያለውን ሁኔታን በተመለከተ ደግሞ የሶማሊያን በኤርትራ በህግደፍ መንግስት አስተሳሰብ ቃኝቶ ምናልባት ፓርትነር የመፈለግም ሁኔታም ሊሆን ይችላል። አንደኛው ይሄ ነው።
ሌላው ምክንያት በኢትዮጵያና በኤርትራ መካከል ያለው የድንበር ጠብ እንዳለ ሆኖ ብዙ ምሁራን ሁለቱን አገሮች ለጦርነት ስላበቃቸው ጉዳይ ለመረዳት ባደረጉት ጥናትና ምርምር መሰረት የሁለቱም አገሮች መንግስታት በአፍሪካ ቀንድ መሪ ሆነው ለመውጣት በያዙት ተቀናቃኝ የሆነ የውጭ ፖሊሲ ምክንያት ፕሬዚደንት ኢሳያስ ይህ ህልማቸው እውን እንዲሆን የሚያደርጉት ጥረት ተደርጎ ሊታይ እንደሚችልም አቶ መሐሪ አስገንዝበዋል። ኤርትራ ከሶማሊያ ጋር ግንኙነቷን ለማሻሻል የፈለገችበት ሌላው ምክንያት አቶ መሐሪ አክለዋል።
ሌላ ምክንያት እዚህ ላይ ምንድነው ሊጠቀስ የሚችለው ቅድም ወንድሜ አብርሃማን እየገለጸ የነበረው ነገር አለ። በአፍሪካ ቀንድ ላይ ያለው ሁኔታ አሁን የኃይል አስተላለፍና የጂኦፖለቲክስ ሁኔታ ከማዕከላዊ ምስራቅ የመጣ በሺዓና ሱኒ ኃይሎች በተለይ ኢራን የሚመራው ቡድንና ሳውዲ አረቢያ የምትመራው ቡድን ሽኩቻ አለ። ይህም የመን ላይ እየታየ ያለውን ክስተት እንዲፈጠር አንድ ምክንያት ሆኗል። በእርግጥም በሱኒዎቹ መሀልም የነ ተርክና የነ ኳታር የያዘ ቡድን ከነ ሳውዲ አረቢያ ከግብፅና ከሱዳን ጋር ያለውን ደግሞ ሌላ ንትርክ ውስጥ ገብቷል ባለ በተለይ ከስድስት አምስት ወራት በፊት። ከዚህ አንጻር አሁን ኤርትራ በኃይል አስተላለፍ ከነ ሳውዲ ጋር ዘኤክስተንት የአሰብ ወደብን ለናቫል ቤዝ እንዲጠቀሙበት በየመን ላይ የሚያደርጉትን ጥቃት ለኮማንድ ማዕከል ሆኖ እንዲያገለግል ስምምነት ላይ ደርሰው የሰሩበት አለ። በዚህ ከነ ቱርክ ጋር እና ከነ ካታር ጋር ኤርትራ የገባችበት በሌላ ቀጠና ላይ የኃይል አስተላለፍ ሽኩች አለ። ተርኪ ደግሞ እዛ አካባቢ እየተንቀሳቀሰች ያየንበት ሁኔታ አለ እና ይህን ዳይሉት ለማድረግ ወይ ደግሞ ወደ ራስ ፍላጎት ለማምጣትም የሚደረግ ሙከራ ሊሆን ይችላል። ወደዚህ ሁሉ ስንተና እየገባን ያለ ነው የኤርትራ መንግስት ባህሪያትን ስንተ ማድረግ እንጂ እንደ ማንኛውም መንግስት የኤርትራ መንግስት የአንድ ሌላ ሀገር መንግስት እንደመሆኑ መጠን ከፈለገው ሀገር ጋር ከፈለገው ኃይል ጋር ግንኙነት የመመስረት መብት አለው። ካለው ነባራዊ ሁኔታ አንጻር ስናየው በእነዚህ ቅድም የሰጠኋቸው የጂኦፖለቲክስ እና በሁለቱ ሀገራት አሁን የተፈጠረው ግንኙነት መሰረት ያደረገ አዲስ ሪአፕሮችመንት ሊሆን ይችላል ብዬ ነው ማስበው።
እሺ፣ አቶ አብዱራህማን።
እንግዲህ የአፍሪካ ቀንድ ምናልባት ትንሽ ለየት ያለው ምንድን ነው? ሶማሌ ልክ ነው ለአንድ ጊዜ በኢትዮጵያና በኤርትራ መካከል የነበረው ማለት ቀዝቃዛ ጦርነት ከተባለ እዛ ላይ ሞቅ ያለ አይነት ጦርነት እንዲያካሄዱ ሞክረው ነበር በሁለቱ መንግስታት ማለት ነው። እና የሁለቱ መንግስታት ጥፋት ነው እዛ ሶማሌ ላይ የተደረገው። ሆኖም ግን በአሁኑ ጊዜ ኤርትራ ከሶማሌ ጋር የሚያገናኛት አንደኛው የማዕቀቡን እንዲነሳ ነው ለማድረግ የሚሞክሩት ያሉት። እዚህ ላይ ኦልሬዲ አቶ አብይ አህመድ ለዩናይትድ ኔሽንስ ዋና ጸሐፊ ማዕቀቡን ከኤርትራ እንዲነሳ ጠይቀዋል። ሶማሌም ፕሬዚዳንቱ ወደ ኤርትራ መሄዱም ይሄን ዋናው ጉዳይ ሆኖ ነው የተነሳው ብዬ ነው ማምነው። እና ሁለተኛው ደግሞ መቅዲሾ ላይ ያለው መንግስት ባለው የሪጂናል ኮንፍሊክት እዛ ላይ ትንሽ ነጻ የሆነ መስመር ሊይዝ እየሞከረ ነው ያለው። ይህን ነጻ አይነት መስመር መያዙ ደግሞ ኢማራቶቹን አስቆጥተዋል። በዛ ምክንያት ቀጥታ ወደ ኖርዘርን ሶማሊ እንደ ሶቨሬን ስቴት ገና ያልታወቀችው የሶማሊ ግዛት በሰሜን ያለችው በርበራ ላይ እዛ ወደቡን እንዲጠቀምበት ስምምነት ተገብተዋል። እሱምም በመቅዲሾ የሚገኘው የፌዴራል መንግስት የሶማሊያ ክስ አቅርበዋል ዩናይትድ ኔሽንስ ላይ። ምክንያቱም ኢማራቶች በሶማሌ ግዛት የሶማሌ ክልል አስተዳደር ገብተው ስምምነት መግባት የለባቸው። ምክንያቱም አገር ከአገር ጋር የሚደረገው ስምምነቶች በማዕከላዊ መንግስት እንጂ በክልላዊ መንግስቶች መሆን የለበትም ብሎ እና እዚህ ላይ ፍትቻ ነው ያለው። እና የኤርትራ መንግስት ኦልሬዲ ሰርቪሱ አሁን የመሬቱ ይሁን የባህሩም የራሱም ለኢማራቶች እየሸጠ ስላለ ምናልባት ከዚህ አይነት ነጻ መስመር maybe እንዲወጣና የኢማራቶችን የሚጠይቁትን ወይም ደግሞ አትሊስት ቢያንስ ክሱን እንዲስበውና እንዲያቆመው ምናልባት በconfidentially ለመጠየቅ ሞክሮ ይሆናል የሚል ግምት አለኝ። እና በዚህ ምክንያት ከኤርትራና ሶማሌ ጋር የሚደረገው ስትራቴጂክ ነው ለማለት ያስቸግራል። የሁለቱን ህዝቦች ግንኙነትና ወንድማማችነትም ማከል ያደረገም አይደለም። ጊዜያዊ ወይም ስልታዊ እንደ አቶ ማሃሪ ሲሉት እንደቆየ ስልታዊ ለጊዜያዊ ጥቅም ተብሎ የሚደረግ እንቅስቃሴ እንጂ ለላቂ ጥቅም አይደለም። በነገራችን ላይ በጅቡቲ እዚህ ጉዳይ በኤርትራ ማዕቀብ ላይ የተጣለው አንደኛው ምክንያት አቶ ማሃሪ እንዳሉት የሶማሌ ጉዳይ የሸባብ መደገፍ ምናምን የሚባል ክስ ቢሆንም ሁለተኛውም በኤርትራና በጅቡቲ የነበረው ግጭትም ነበረበት። እና ጅቡቲን እንዳስቆጣ ይታወቃል በኤርትራና በሶማሌ የተደረገው ስምምነት። ሶማሌ መንግስት ማዕቀቡ እንዲነሳ እንደሚጠይቅ የሚል ወሬ ተስተጋብቶ ነበር። እና ይሄን ነገር ጅቡቲዎቹን እንዳስቆጣ ነበር የተሰማው።
አድማጮች ውይይቱ አላበቃም። ቀጣዩ ውይይት ጅቡቲን ባስፖርት ጉዳይ ላይ ያተኩራል። ተከታተሉ።
አዛናችን አመሰግናለሁ። አድማጮች ፕሮግራማችን ይቀጥላል። በመጨረሻ አሁን ባለፈው ሳምንት እንደተጠቀሰው የኢትዮጵያ የአየር ትራፊክ ሰራተኞች የሥራ ማቆም አድማ ማድረጋቸውን በዚህም የተነሳ የአየር በረራ እንዳልቆመ በርግጥ ገልጠናል። ነገር ግን አሁን ይሄን ፕሮግራም ያዘጋጀ የነበረው ሰለሞን አባተ እንደሚገልጠልኝ 9 የሲቪል አቪዬሽን ሰራተኞች በአድማው ውስጥ ከነበሩት ማለት ነው በቁጥጥር ስር ውለዋል። እና ሰለሞን እነማን ናቸው? ምንድነው ምክንያቱ?
ምክንያቱ ምንድነው? አዲሱ አሁን ማምሻውን የኢትዮጵያ ሲቪል አቪዬሽን ባለስልጣን ዳይሬክተር ጀነራል ኮሎኔል ወሰኔለህ ሁነኛውንና የኢትዮጵያ ፖሊስ ኮሚሽነር ዘይኑ ጀማልን አነጋግሬ ነበር። ሁለቱም አረጋግጠውልኛል እነዚህ 9 የኢትዮጵያ የአየር ትራፊክ ተቆጣጣሪ ባለሙያዎች በቁጥጥር ስር መዋላቸውን። እንግዲህ እነዚህ ሰዎች አድማውን በማስተባበርና ለተለያዩ ዓለም አቀፍ ተቋማት የኢትዮጵያን የአየር ደህንነት ገጽታ ላይ አበላሽ የሚችል መልእክቶች አስተላልፈዋል በሚል ነው በቁጥጥር ስር እንዲውሉ የተደረገው። እስቲ ኮሚሽነር ዘይኑ ጀማል ከነገሩኝ ቀንጨብ አድርጌ ላሰማው።
ስራ ማቆም ትክክል አይደለም። ማቆም የለባቸው አንደኛ ይሄ አንድ አውትሌት ነው፣ የኢትዮጵያ ብቸኛ ፖርት ተደርጎ የሚቆጠር ነገር ስለሆነ መውጫ በር ስለሆነ እና በአየር መንገዱም ላይ ኢንዱስትሪ ጫና ቀላል አይሆንም። ሁለተኛ ለሀገሪቱም ከሀገሪቱ አጠቃላይ ናሽናል ኢንትረስት ጋር ችግር ውስጥ የሚያስገባ ስለሆነ እንደዛ ማድረግ አትችሉም ተብሎ ተነግሯቸዋል። እና ይህንን ዲፋይ አድርገው እነሱ በስራ ማቆም አድማው ጸንተው መጀመሪያ እሺ ብለው ነበረ። ከዛ በኋላ ተመልሰው እንደገና ሞቢላይዝ አድርገው የተወሰኑ ሪንግ ሊደሮቹ ሞቢላይዝ አድርገው ወደ ስራ ማቆም አድማ ተመለሱ ማለት ነው። እሱ ብቻ ሳይሆን በተለያዩ ኢንተርናሽናል ኦርጋናይዜሽኖች የኢትዮጵያ አየር መንገድም ሆነ የአጠቃላይ የኢትዮጵያ የአየር ትራንስፖርትን ኢሜጅ ትንሽ የሚያበላሽ ነገር ልከዋል
ለዓለም አቀፍ ተቋማት።
አዎ፣ ለዓለም አቀፍ ተቋማት፣ ለተለያዩ ድርጅቶች። አዎ።
እንግዲህ የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ስራ አስኪያጅም ሰራተኞቹ መብታቸው እንደሆነ ጥያቄዎቻቸውን ማቅረብ እየተደራደሩ እንደነበረም ነው የገለጹትና የተወሰኑ ሰራተኞች በድርድር ገብተው እንደነበረ አሁን በቁጥጥር ስር አውለናቸዋል ያሏቸው ሰራተኞች ደግሞ በማስፈራራትም ይሁን በሌላ ጉዳይ ተሳትፈዋል ብለው እንደሆነ ክስ የሚመሰረቱባቸው ነግረውኛል። ለማንኛውም ግን ፖሊስ ይህንን ሁኔታ ለመፍታት የኢትዮጵያ ፖሊስ ኮሚሽን ጣልቃ ገብቶ እንደነበረ በድርድሩ ውስጥ ተሳትፎ እንደነበረ ኮሚሽነር ዘይኑ ገልጸውልኛል። ለምን መጀመሪያውኑ ወንጀል ነው ብላችሁ ካሰባችሁ ለምን መጀመሪያውኑ አላሰራችኋቸውም? ወደ ድርድሩም አስገባችሁ ብያቸው ነበረ። አሁን ሰው የሚፈታበት እንጂ የሚታሰርበት ጊዜ ስላልሆነ ከጊዜው ሁኔታ ጋር ለመሄድ በሚል ሁኔታውን በሰላም ወዳጃዊ በሆነ መንፈስ ለመቀየር ነው የሚል መልስ ነው የሰጡኝ። ለማንኛውም ግን አሁን ጉዳዩ ከእጃቸው ውጪ እንደሆነና በፖሊስ በዳኛ ፊት የሚወሰን እንደሆነ ነግረውኛል። ሰራተኞቹ ፈቃደኞች አይደሉም ለማናገር በአሁኑ ሰዓት ለሚዲያውን፣ ግን ሰሞኑን ጥረት እናደርጋለን እነሱም ያላቸውን ሐሳብ ደረሰብን የሚሉትን ለመግለጽ። ከሁለቱም ባለስልጣናት ጋር ከኮሎኔል ወሰኔለህም ከኮሚሽነር ዘይኑም ጋር ያደረኳቸው ውይይቶች ፌስቡክና ዌብሳይታችን ገጾች ላይ ይገኛሉ። አድማጮቻችን እንዲያደምጧቸው እንዲከታተሉ እንጠይቃለን።
መልካም እንግዲህ አሁን ሁኔታው የሚቀጥል ነው። አንድ ነገር ካገኘ
ሰሞኑንም ይዤ መለሳለሁ፣ ነገም ከነጎዳም ይዤ መለሳለሁ። ይህንን ዘገባ
ከህግ አኳያም ስራ ማቆም መብት እንደሆነ ሁሉ
ሌሎች ብዙ ያነሳናቸው ጥያቄዎች አሉ። ከመናገር የት ተጀምሮ የት ያልቃል የሚሉ ጥያቄዎችን ያነሱ ሰዎች ስላሉ ምን ማለት እንደሆነም ይሄ ሁኔታ ማብራሪያዎችን ጠይቅባቸዋለን።
መልካም እግዚአብሔር ይስጥልን።
አመሰግናለሁ።
አድማጮች ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር በየዓመቱ በመስከረም ወር የመጀመሪያው ሰኞ ላይ ሰራተኞቿን ታከብራለች። ለሀገር ብልጽግና ስላበረከቱት አስተዋጽኦም ታመሰግናለች። በ1882 ዓመተ ምህረት መስከረም 5 ቀን በዋለው የመጀመሪያው የሰራተኛ ቀን ኒውዮርክ ማንሃተን ላይ ከ10,000 በላይ ሴቶችና ወንዶች ሰራተኞች አደባባይ ወጥተው ማክበራቸውን በማስታወስ የዛሬው ርዕሰ አንቀጽ ሀተታውን ይጀምራል። ሰራተኞች የተሻለ ደሞዝ እንዲከፈላቸው፣ የስራ ሰዓት እንዲቀነስላቸውና የስራ ሁኔታ እንዲሻሻልላቸው በመጠየቅ የታገሉ ሰራተኞችን ለማክበር የመጀመሪያውን የሰራተኛ ቀን ሌበር ዴን ያዘጋጀው የኒውዮርክ ማዕከላዊ የሰራተኛ ማህበር ነበር። ታዲያ እለቱ ክብረ በዓል ብቻ ሳይሆን ሰራተኛው ለልፋቱ ተገቢው ክፍያ እንዲሰጠው በቁርጠኝነት እንደሚታገል የዛን እለት ደሞዙን መስዋዕት አድርጎ የወጣበትም ነበር። አሜሪካውያን ሰራተኞች የሀገራቸውንም ሆነ የዓለምን ሕዝብ የኑሮ ሁናቴ በታሪክ ታይቶ በማያውቅ መልኩ የቀየሩ እንደሆኑ በመዘርዘር ርዕሰ አንቀጹ ሀተታውን ይቀጥላል። የአሜሪካ ምጣኔ ሀብታዊ ስኬት ቁልፉ እያንዳንዱ ዜጋዋ የተላበሰው ነጻነት ነው ብሏል ርዕሰ አንቀጹ። የሚፈልገውን ስራ የመምረጥ፣ አዳዲስ ስራዎችን የመፍጠር፣ አዳዲስ ኢንዱስትሪዎችን የማቋቋምም ሆነ ያረጁትን አድሶ የማቆም ነጻነት። ዛሬ የአሜሪካን መንፈሳዊ ተሐድሶ እያስተዋልን ነን። አሜሪካ እንደገና መሪነቷን ልትጨብጥ ዝግጁ መሆኗን ወዳጆቻችን ይገነዘቡታል። የዓለም ሀገሮች በጠቅላላ ወዳጆችም ጠላቶችም አሜሪካ ጠንካራ፣ ኩሩና ነጻ መሆኗን ይረዱታል። እኛ የኑሮ ዘይቤያችንን ሌሎች ላይ የመጫን ፍላጎት የለንም፣ አብርቶ እንዲታያቸው እንጂ። ያ ሲሆን ሌሎች ፈለጋችንን ይከተላሉ ሲሉ ፕሬዝደንት ዶናልድ ትራምፕ የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ ጽሑፉን አጠናቋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራቸው አድማጮች፣ የሙዚቀኛው ድምፅ አሁን ከድምፅ በስተጀርባ ሊሰማ ይችላል። በሙዚቃ እንሰናበታለን ማለታችን ነው። እስካሁን አብራችሁን ስለቆያችሁ የምናመሰግነው አዲሱ አበበና
አዳነች ሳየንን። በእኛ በኩል ሰላም፣ ደህና ደሩ። ትግርኛም ይቀጥላል ከሙዚቃው በኋላ።
መልካም
ቦታ ከላለ አፈር ቃል ተቻለ ቃልን አላስፈውም ካንቺ ጋር ባርኒ ውበትሽ ጉራዜ ይበራል ከቤቴ ረልጅቶ
Afar kal tajane